ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ የካቲት 23 ቀን 2010 ዓመተ ምህረት ነው። በቅድሚያ እንኳን ለ122ኛው የአድዋ የድል በዓል አደረሳችሁ እንላለን። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በየሳምንቱ አርብ የሚቀርበውን ከእናንተ ከአድማጮቻችን የደረሱንን የደብዳቤዎች አምድ ፕሮግራማችንን አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
አርብ የካቲት 23 ቀን የአድዋ ድል 122ኛ ዓመት በዓል በተለያዩ የአገራችን ክፍሎች በደመቀ ሁኔታ ተከብሯል። አርበኞች አባቶቻችን ታጋዩ ህዝብ አደባባይ በመውጣት በዓሉን ያከበረ ሲሆን የተለያዩ መልእክቶችም ተደምጧል። ለኛ ለኢትዮጵያን ብቻ ሳይሆን ለመላው ጥቁር ህዝብና ጥቁር ዜጎች ኩራትና መከታ የሆነው የአድዋ ድል በየዓመቱ በከፍተኛ ድምቀትና የወኔ ስሜት መከበሩ ለሀገራችን ህልውና እንዲሁም ለመብታችን ለነጻነታችን መከፈል የሚኖርብን መስዋዕትነትን ያስገነዝበናል። የካቲት 23 አርብ የወያኔ ፓርላማ ከጥቂት በፊት የሚኒስትሮች ምክር ቤት ያወጀውን ያስቸኳይ ጊዜ አዋጅ ያጸደቀው መሆኑ ታውቋል። አዋጁን በመደገፍ 346 የፓርላማ አባላት ድምጻቸውን መስጠታቸው፣ 88 አባላት መቃወማቸውና ሌሎች 7 ድምጽ ተአቅቦ ማድረጋቸው ከተገኘው መረጃ ማወቅ ተችሏል። እንደተለመደው በውያኔ ቁጥጥር ስር ያሉ መገናኛ ብዙሃን ድምጽ የሰጡትን ቁጥር ከፍ በማድረግ የተዛባ መረጃ ለመስጠት ቢሞክሩም ትክክለኛ ቁጥር የተገለጸው መሆኑ ተነግሯል። በድምጽ አሰጣጡ ላይ ማጭበርበሮች ተደርጓል። ጸድቋል የተባለው ህጋዊም አይደለም የሚሉ ድምጾች መሰማት ጀምረዋል። ሙሉ በሙሉ የውያኔ ቁጥጥር ከሚገኝበት ፓርላማ ውስጥ 88 አባላት በድፍረት ተቃውሞ ማሰማታቸውና 7 አባላት ድምጽ ተአቅቦ ማድረጋቸው የሚያስመሰግናቸው ሲሆን የህዝቡ ትግል ጥንካሬን ያሳያል በማለት ዜጎች አስተያየታቸውን እየሰጡ ይገኛሉ። የወያኔ ፓርላማ አስቸኳይ አዋጁን በማስተኩ የተለያዩ ክፍሎች ያወገዙት መሆናቸውም ታውቋል። በሀገር ውስጥም ሆነ በውጭ ያሉ ኢትዮጵያውያን ድርጊቱን በጽኑ ያወገዙ ሲሆን አንዳንድ ተቋሞችና ድርጅቶችም የአዋጁን አስከፊነት በመግለጽ ያላቸውን ተቃውሞ ገልጸዋል። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተከራካሪ ድርጅት ዋና ጸሐፊ በሰጡት መግለጫ የወያኔ ፓርላማ አባላት ይህን አስከፊና አፋኝ የሆነ ህግ ማስተካከያቸው አሳዛኝና ኃላፊነት የጎደለው ነው ብለዋል። አያይዘውም በአሁኑ ወቅት በፖለቲካ ውጥረት እየታመሰች የምትገኝ ኢትዮጵያ የምትፈልገው የተሟላ ነጻነትና መብት እንጂ መብትና ነጻነትን የሚገድብ የአስቸኳይ ጊዜ አዋጅ አይደለም ብለዋል። ቀደም ብሎ የነበረው የአስቸኳይ አዋጅ በርካታ የሰብአዊ መብት ጥሰቶች መድረሳቸው የተረጋገጠ መሆኑን ጠቅሰው ያሁንም የተለየ ሊሆን እንደማይችል መገመት ይችላል። በዚህ ምክንያት በተለያዩ በአውሮፓም በአሜሪካም የተቃውሞ ሰልፎች ለመካሄድ ቀጠሮ ይዟል። በዋሽንግተን ዲሲ ማካባቢ የዋሽንግተን ዲሲ የጋራ ግብረ ኃይል ይህንኑ አዋጅ ከመጠቁ በፊት ተቃውሞ ለማሰማት ለሰኞ በአሜሪካ ውጭ ጉዳይ ሚኒስቴር ቀጠሮ መያዙን በ9 ሰዓት ላይ ሰላማዊ ሰልፍ እንደሚደረግ ገልጿል። የአሜሪካው የውጭ ጉዳይ ሚኒስትር ቴለርሰን ከየካቲት 7 እስከ መጋቢት 4 ቀን ኢትዮጵያን ጨምሮ ወደ ቻድ፣ ጅቡቲ፣ ኬንያና ናይጄሪያ እንደሚሄዱ የአሜሪካው የውጭ ጉዳይ ሚኒስትር ጽፈት ቤት ባወጣው መግለጫ አሳውቋል። ሚስተር ቴረርሰን በኢትዮጵያ ቆይታቸው በአገሪቱ ውስጥ ተነከስቶ የሚገኘውን የፖለቲካ ሁኔታ ከወያኔ ባለስልጣኖች ጋር እንደሚነጋገሩ ይገመታል። የሚስተር ቴረርሰን የአፍሪካ ሀገሮች ጉብኝት የታቀደው የአፍሪካ ሀገሮች በአሜሪካ ፕሬዝዳንት በሚስተር ትራምፕ በተሰደበችበት ወቅት ሲሆን፣ በጉብኝቱ በዚህ ቅድ ውስጥ ኢትዮጵያ ትኑርበት አትኑርበት የታወቀ ነገር የለም። ከጥቂት ቀናት በፊት አዲስ አበባ የሚገኘው የአሜሪካ ኤምባሲ የታወጀው የአስቸኳይ አዋጅ በጽኑ እንደሚቃወም በመግለጽ መግለጫ ማውጣቱ የሚታወስ ሲሆን፣ የአሜሪካ ምክር ቤትም ስለ ገለልተኛ አጣሪዎች ለውያኔ አመራር ላስተላለፈው ጥያቄ መልስ ባለማግኘቱ ኤችአር 128 የተባለውን የሕግ ረቂቅ ለምክር ቤት አባላት ውሳኔ ሊያቀርበው ይችላል ተብሏል። በሌላ በኩል ደግሞ የሩሲያው የውጭ ጉዳይ ሚኒስትር ላቭሮቭ ከየካቲት 29 እስከ የካቲት 30 ቀን ኢትዮጵያን እንደሚጎበኙ ቀደም ብሎ የተጠቀሰ ሲሆን፣ በተቀራራቢም ጊዜም የተባበሩት አረብ ኤሚሬት የውጭ ጉዳይ ሚኒስትርም ወደ ኢትዮጵያ እንደሚያመሩም ተገልጿል። የካቲት 21 ቀን በሶማሌላንድ ግዛት የአገሪቱ መንግስት ባለስልጣኖች፣ የወያኔ ተወካዮችና የተባበሩት አረብ ኤሚሬት ንብረት የሆነው ኩባንያ የበርበራን ወደብ በጋራ ለማንቀሳቀስ ያደረጉትን ስምምነት ይፋ አድርጓል። በቅርቡ የበርበራ ወደብ በተጠቀሰው የተባበሩት አረብ ኤሚሬት ኩባንያ የተገነባ ሲሆን፣ ኢትዮጵያ 19% የአክሲዮን ባለቤት እንድትሆን ተደርጓልም ተብሏል። ማዕከሉ መቋድሾ የሆነው የሶማሊያ መንግስት ስምምነቱን በጽኑ በመቃወም መግለጫ ያወጣ ሲሆን፣ የአገሪቱን አንድነትና ህገ መንግስት የሚጻረር ነው ብሏል። የካቲት 23 ቀን 2010 ዓመተ ምህረት በቡርኪና ፋሶ ዋና ከተማ በኦጋዱጉ እስላማውያን ታጣቂዎች በተለያዩ የከተማው ክፍሎች ተኩስ መተኮስና ፈንጆች በማፈንዳት ጥቃት ማድረሳቸው ታውቋል። 5 የታጠቁ ሰዎች በፈረንሳይ ኤምባሲ ላይ ተኩስ ከፍተው ጥቃት የፈጸሙ ሲሆን፣ በዋናው ኢታማዦር ጽህፈት ቤት፣ በጠቅላይ ሚኒስትር ቢሮና እንዲሁም በተባበሩት መንግስታት ድርጅት ጽህፈት ቤት ላይ ጥቃት ተፈጽሟል ተብሏል። የጸጥታ ኃይሎች ጥቃቱን ለመቆጣጠር የተንቀሳቀሱ መሆናቸውም ተነግሯል። የፈረንሳይ ኤምባሲን ካጠቁት መካከል 4 የአማጽያን አባላት መገደላቸውን የቡርኪና ፋሶ የማስታወቂያ ሚኒስትር ገልጿል። ከተወሰነ ጊዜ በኋላ ጥቃቱ የበረደ መሆኑ ሲነገር፣ ምን ያህል ጉዳት እንዳስከተለ እስካሁን የተገኘ መረጃ የለም። የካቲት 23 ቀን በኬንያ ሰሜናዊ ክፍል በሚገኘው በማንዴራ ግዛት 5 የኬንያ ፖሊሶች በአክራሪ ኃይሎች መገደላቸው ታውቋል። የአልሸባብ አባሎች ናቸው ተብሎ የተጠረጠሩት አጥቂዎች የመንግስት መስሪያ ቤቶችንና የፖሊስ ጣቢያዎችን ኢላማ አድርገው የተንቀሳቀሱ መሆናቸውን የአካባቢ ባለስልጣኖች ተናግረዋል። ታጣቂዎቹ በመንግስት መስሪያ ቤቶችና በፖሊስ ጣቢያዎች ላይ ጥቃት ከማድረሳቸው በፊት የስልክ ግንኙነትን ለማቋረጥ የአካባቢውን ዋና የቴሌኮሙኒኬሽን ጋን ያወደሙ መሆናቸው ተነግሯል። ኬንያ በሶማሊያ የሰላም አስከባሪ በመላኳ ምክንያት አልሸባብ ባለፉት ዓመታት በተከታታይ በኬንያ ውስጥ የተለያዩ ጥቃቶች ሲፈጸም መቆየቱም ይታወቃል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
Capitato Zare Bacurati አድዋ እንደገና የኢትዮጵያ ህዝብ በጣሊያን ወራሪ ጦር ላይ የተቀዳጀው ታሪካዊና አስደናቂ ድል ሲከበር መገንዘብ ማወቅ ያሉብን መሰረታዊ ሐቆችና ትምህርቶች መነሳት መጠቀስ ያለባቸው ናቸው። ታሪክ ሁሉም አስተማሪና መካሪ ነውና ወያኔ የአድዋን ታሪክና አንደምታ ለማክሸፍ ለማቅለል አሳፋሪ ምሁራንን ቀጥሮ ያደረገውን ጸያፍ ሙከራ የምንረሳው አይደለም። የጣሊያን ወራሪ ጦር አሰብን መያዛል በቀብሎት ወደ ምጽዋና ሌሎች ግዛቶች ሊስፋፋ ሲጥር ኋላም እንደታየው በጸረ ኢትዮጵያዋ እንግሊዝ ድጋፍ ሲባርክ የኢትዮጵያ ጀግኖች ዶጋሊ ላይ ገጥመውት በታዋቂው ራስ አሉላ አዝማችነት ድባቅ መተውታል። ይህን ሽንፈትና ቅሌት በድል ሰርዘዋለሁ ብሎ ያለመው የጣሊያን ጦር ኢትዮጵያን ሊወር ሊያስገብር ወደ አድዋ ዘምቶ ታሪካዊ በሆነ ደረጃ ተቸንፎ ተባሯል። የአድዋ የኢትዮጵያ ድል አንደምታው ዓለም አቀፋዊ ነበር፣ ዛሬም ታሪካዊ ሆኖ ይገኛል። ከብራዚል እስከ ደቡብ አፍሪካ፣ ከሃርለም ኒውዮርክ እስከ ጃማይካ ወዘተ ጥቁር ህዝብ ሁሉ በአድዋ ድል የተነሳ በራሱ ኃይልና በማንነቱ አምኖና ቆርጦ ቅኝ ገዢ ነን ያሉትን ሊታገል ተበረታቶ ሊነሳ ችሏል። አድዋ የአፍሪካ የጥቁር ህዝብ ሁሉ ትግልና ድል ነበር ነው። ይህን ሀቅ ለመሰረዝ የተራወጠው ወያኔ ያገኘው ትርፍ ቅሌትን ብቻ ነው። የአድዋ ድል ምንን አረጋግጧል? አንድ፣ የኢትዮጵያ ብሔር ጎሳ ሳይል ኢትዮጵያዊነታችንን እንደራደር ሳይል በጋራ አገሩን ለማዳን መነሳቱን፣ ሁለት፣ ህዝብ በሰፊው አገሩን ለመከላከል መነሳቱንና ከጣይቱና ዘውዲቱ ባሻገር በርካታ ሴቶች በትግሉ መሳተፋቸውን፣ ሶስት፣ ህዝብ የጣሊያንን ከፋፍለህ ግዛ ጥረት አክሽፎ በኢትዮጵያዊነት የጋራ ጠላትን መግጠሙንና ሞትን ሳይፈራ መስዋዕት መሆኑን ድሉ ግልጽ አድርጎ ለታሪክ አስተላልፏል። የአድዋ ድል የአንድ አጼ ወይም እቴጌ ሥራ አልነበረም። መሪዎች ያላቸው ሚና እንዳለ ሆኖ ድሉ የህዝብ ነው። የተሰዋ ያለቀው የታገለው ህዝብ ድል፣ የኢትዮጵያ ህዝብ ድል። ዘር፣ ጎሳ፣ ወዘተ ሳይቆጥር ኢትዮጵያዊ ነኝ ብሎ ከዛሬዎቹ የአድዋ ገንጣዮች በተለየ እምነት የታገለው ህዝብ ድል። ገጣሚው እንዳለው
ምን ድንጋይ ቀረበ ንጉሥ ላሊበላ፣ ገባሩ እንጂ ነው ፍዳውን የበላ። ምኒልክ በአድዋስ ብቻውን ተዋጋ፣ ዮሐንስ ብቻ ነው የሞተ መተማ። የታሪክ መጽሐፍ ይዘቱ ቢቀና ታሪክ ሰሪ ዋና ያተብየው ተራ።
የአድዋ ታሪካዊ ድል ከዛሬ አንጻር ትምህርታዊነቱ ብዙ ነው። ኢትዮጵያዊነትንና አገራዊ ስሜት መንፈስን የሚክዱትን ዋሾ ከሃዲዎች ይላቸዋል። ለባዕድ የሚገዙትን የሚጎነበሱትንም ባንዳ ይላቸዋል። ለአገር መስዋዕትን ለሚፈሩና ሰበብ ለሚደረድሩ ሁሉ ማፈሪያዎች ይላቸዋል። የህዝብ አንድነትን በደም አጅቦ ይሄውላችሁ ይላቸዋል። አድዋ የመላው የኢትዮጵያ ህዝብ የጋራ ትግልና መስዋዕትነት ውጤት ነው ሲል ይነግራቸዋል። ብዙ ትችትና ሂስ በዛሬ የኋላ መብራት ባውዛ ባለፉት ላይ ቢደረደርም አጼ ዮሐንስም ሆኑ ምኒልክ አገር ስትወረር አለን ብለው ተነሱ ዘመቱ እንጂ አልፈረጠጡም። ያለፉት የመጨረሻው አጼ ሆኑ ቡከኑ ኮሎኔል ግን እግሬ አውጪኝ ብለዋል። የዛሬዎቹ ባንዳዎችም ደግሞ እንኳን አገር ተደፈረች ብለው ሊቆጡ ቀርቶ አገርን የሚሸጡና የሚያስደፍሩ ከዚሁም የሚያተርፉ ራሳቸው ናቸው። አጼ ዮሐንስ ደርቡሽን ሲዋጉ በመተማ ቢሰውም የዛሬዎቹ ትግሬ በሉን ባይ ከሃዲዎች የቋራን መሬት ለሱዳን አሳልፈው ሰጥተዋል። ገዳምን ሳይቀር ለመሬታችንን ለቻይና ህንድና ለአረቦች ሽጣዋል። በሀገራችን መሬት ላይ የባዕድ አሜሪካ ጦር የራሱን ሰፈር አርባ ምንጭ ወዘተ እንዲመሰርት አድርገዋል። የአድዋ ድል ባለቤቶች ኢትዮጵያ በባዕድ አትደፈርም ሉዓላዊነቷም አይነካም ብለው ታግለውና መስዋዕትነት ከፍለው ያረጋገጡትን ወያኔ በሞላ ሽሮታል፣ ደፍሮታል፣ ውድቅ አድርጎታል። ዛሬ የአድዋን ድል 117ኛ ዓመት ስናከብር ይህን ሁሉ የወያኔን ክህደትና ባንዳነት ማንሳትም የግድ ይሆናል። ታሪክ አስተማሪ ነውና የአድዋ ሌላው ትምህርት ደግሞ ባዕዳን ኢትዮጵያን ለማዳከምና ለመከፋፈል ሁሌም የሚጥሩ መሆኑን ያሳያል። ይህ ሀቅ በአድዋም ጊዜ ታይቷል፣ ኋላም ሙሶሎኒ አገራችንን ሊወር ሲነሳ ተረጋግጧል። በተለይ እንግሊዝ ትናንት ሆነ ዛሬ በጸረ ኢትዮጵያነት የተሰለፈች አገር ናት። ለዚህም ነው አድዋ በራሳችሁ ተማመኑ እንጂ ነጻነትን ከፈረንጅ አትለምኑ አትጠብቁ ሲል የሚያስተምረን። ዛሬ በፈረንጅ በረንዳ ተንበርክከው የሚለምኑ ብልሆች ወይም ፖለቲካ አዋቂዎች ሳይሆኑ ማፈሪያዎች መሆናቸውን ነው የአድዋ ድል ከያኔም ያስተማረን። በአድዋ አወቅን ባይ የፈረንጅ ምሩቅ ልሂቆችና ዶክተር አዋቂ በሉን ባዮች አልነበሩም። ግና ቆራጡ ህዝባችን ሰለጠንኩ ታጠቅኩ ያለውን የጣሊያን ጦር ድባቅ መጥቶ አሳፍሮታል። ዛሬም ህዝባችን ይህን ታሪካዊ ድል አገርን ባሰደቡና ባዋረዱ ወያኔዎች ላይ መድገም መቀዳጀት አለበት። አድዋ ማለት የህዝብ አንድነት፣ ቆራጥ ትግል፣ ጀግንነትና ጸረ ወራሪነት፣ ብሔራዊ ክብርና ኩራት ማለት ነው። አድዋን በወያኔ ላይ መድገም ስንል ይህን ሁሉ ያቅፋል። ወያኔ አገር በቀል ጸረ ኢትዮጵያ ኃይል ቡድን ነው። በዚህ ደረጃም በተባበረ የህዝብ ትግል ተጠቅቶ ድራሹ መጥፋት አለበት። ሌላ አማራጭ የለም። የአድዋ ድል አገራችንን ባጠቁና ባዋረዱ ወያኔዎች ላይ ይደገም። የወያኔ ተልእኮ ከጣሊያን ወራሪዎችና ፋሽስቶች የተለየ አይደለምና በጋራ ትግል ድባቅ እንምታው።
አዋጅ! 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 ይደገም! አድዋ ይደገም! ልበ ነጫጩባ መልኩ አንተን መሳይ ግብሩ የሂትለር መጥፎ ተላላፊ አንድነትን አፍራሽ አጥፊ የሰውን ዘር እያለ የሚጠራ ራሱን ህዋት እናት አገርህን የጥቁር ጥንያን ሳታስቦ ወሯል። እነ አንቶኔሊ፣ ባርቴሪዮ፣ ጋሊያኖ፣ ጄኔራል ዶቪቶ በአዲስ ቀለም መጥተው ስብሐት በረከትን ደመቀና መስፍን ሂዷንን ተላብሶ ሌሎቹን ተጫምተው ልብ ብለህ ስማኝ አላቆምም እማኝ በኃይለ ማርያም ልብ ውስጥ ቦንቶ መሶሎኒ በሳሞራ ማናት ገብቶ ግራዛኒ ቋንቋህን የሚያውቁ ካራሚኔሮች በላይ አይነት ሰው ባንዳ ባንዳ ልጆች ብርሃን በማይፈሩ ጥቁር የገንጅቦች ህይወት የሆነ ሰቆቃና ገደል አልሻም የምትል እንደ ውሻ መኖር አልቀበል በደል። አዋጅ! 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 ልብ ብለህ ስማኝ ያልቆጥረም እማኝ በክልል ተቆርጠ በዘር ተሸንሽነ ህወሓት በሚሉት ወረርሽኝ በሽታ በማለቅ ላይ ያለ ጽዋትና ማታ ፍትር ድንገት ብለህ የምትጮህ የወገን ስቃ የሚቆጠቁጥ እየወጋ እንደሹ ለነጻነት ለነጻነት ብለህ ከሀገር የተሰደርክ ባርነትን ጠልተህ ወንድምን እናት አባትን ልጆችን የገበርክ ልብ ብለህ ስማኝን ያጠቅስምማኝ እንደ ቅምማያት ቅድማያታት እንደ እነዚያ ጅግኖች እናትና አባትን ከባንዳ ጋር መብላትርም የሚሆንብን አድዋን ስታከብር ብትሆን ባርነትን መግደል አስፈላጊነቱን ለፋሽስት ለባንዳ እጅ አለመስጠቱን ልትደጋግመው ቅላ ልትደጋግመው ቃል ግባ ስለቱን በሁሉም ይበልጣል ሰብአዊ ክብርህ እርመበላቱን ውግዝ በሰማዕታት ውግዝ በሀገር የዛኛው አድል ዋና ባለቤቶች እስላም ክርስቲያኑ ኢትዮጵያ ልጆች ብሔረ ዝንጉርጉር ጥቁር ትልማኮሶች ትግሬ፣ ኦሮሞ፣ አማራ፣ አኝዋክ፣ ጋምቤላ፣ ጉራጌ፣ ሽናሻ፣ ሀደሬ፣ ዲሚራ፣ ወለየው፣ አፋሩ፣ ሌላም ሀዲያ፣ ሲዳማ ሳይከፋፈሉ ስብና ሲገፈፍ ወገን ሲቀጠቀጥ አገር ስትደማ እስከ አስኪሙት አስቆ የመጣውን ጠላት ባንዳ ሹምባሽ ሙንጣት የሶልዳቶን ማዕት በባዶ እጅ ገጥመው እምቢኝ ለሀገሬን ደጋግመው ፎክለው ክብር እንዳለበሱ ድልም ተጎናጽፈው አንተም እንደነሱ ባልቻ አባ ብለሶ ሁነ ዘራ የደረስ ደጃች አህመድ ወንዱ አሉላ አባ ነጋ አሻፈሬን ብላዱ አንድ ገማት 4 ኪሎ ድረስ ሌሊቱ ሳይነጋ ከትግራይ፣ ከወሎ፣ ከጎጃም፣ ከጎንደር፣ ከአርሲ፣ ሲዳሞ፣ ባሌ፣ ከፋሐረር፣ ከገሙ፣ ወለጋ፣ ኢሉባቦር፣ ሸዋ ዳር እስከ ናርተነች ይደገማነዋ በአራቱም ማዕዘን ተነሱና ቆሙ። የጥቁርን ታሪክ አድዋ ድገሙ። ባንዳ የባንዳ ልጆች ደግሞ ይሰሙ። አዋጅ፣ አዋጅ፣ አዋጅ ይደገማነዋ። ልብ ብለህ ስማኝ እኔ አልጠራምማኝ ይደገም ይደገም አድዋ
በድል እኖራለሁ ያው በቀን 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 ደሞ መከራውን ያን ሁሉ
የደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ እንደምን ሰንብታችኋል? ሰላም አለው። መለስ ዜናዊ የተወሰኑ የውያኔ ገዢዎችን አስወግዶ ወጣሹሞችን አመጣውላችሁ መተካካት ማለት ይህ ነው ማለት ነው። ኃይለማርያም ደሳለኝ በዚህ የስም መተካካት ወደ ስልጣን የመጡ መሆናቸውን እናውቃለን። ዛሬ ደግሞ እና ኃይለማርያም ደሳለኝ ወር ተራው ደርሷቸው ስልጣኔን በራሴ ፍቃድ በሰላማዊ መንገድ ለቅቄያለሁ አለ። እንዲህ ብለህ ተናገር የተባለውን ማለት ነው። ኃይለማርያም ስልጣኑን ለምን ለቀቀ የሚለው አከራካሪ ሊሆን አይችልም። ስለ ኃይለማርያም ደሳለኝ በአደባባይ ይህንን ያስባሉት ምክንያቶች ምንድናቸው ብሎ መዘርዘርም አስፈላጊ መስሎ አይታገኝም። ከወያኔ ጋር ግን ሰው ሆኖ እንደ ሰው ተፈጥሮ እንደ ሰው እያሰበ በምንም አይነት ሁኔታ አብሮ መስራት የሚቻልበት ምንም አይነት ሁኔታ እንደሌለ ወይም እንደማይኖር ግን በእርግጠኝነት መናገር ይቻላል። ለወያኔዎች ስልጣን ጥቅም ነው፣ የዘር መድሎ ነው፣ መዝረፍ ነው፣ የፖለቲካ ብልግና ነው። ለወያኔዎች ስልጣን ማለት መዋሸትና ዋሽቶ መኖር ነው። ህልምና ዓላማቸው ህዝብን በተለያዩ መከፋፈያ ዘዴዎች እየከፋፈሉ ሀገር ማፍረስና ህዝብ መበታተን ነው። ለወያኔዎች ዲሞክራሲ ማለት ጉልቻዎችን እየቀያየሩ ዘላለማዊ ስልጣን መያዝ ነው። እውነቱን ውሸት፣ ውሸቱን እውነት እያሉ መቀላመድ የወያኔዎች ባህል ነው። ለዚህ ተግባራቸው ከኃይለማርያም ደሳለኝ ስልጣን ለቅቀያለው ከማለት በኋላ ሬዲዮናቻቸውን ቴሌቪዥኖቻቸውን ሲያስተጋቡ የነበረውም በጥቂቱ እንመልከት። በኢትዮጵያ ለመጀመሪያ ጊዜ ጠቅላይ ሚኒስትር ስልጣኑን በሰላማዊ መንገድ ሲለቅ በኢትዮጵያ ታሪክ የመጀመሪያው ስልጣን ሽግግር ተደረገ ወዘተ ያሉ ሲባዝኑ መስማት ምንኛ አሳፋሪዎች ምንኛ ደናቁርቶች ናቸው ያስብላል። እነዚህ የወያኔ ጋዜጠኞች ረሃቡን ጥጋብ ድህነቱን ብልጽግና ዘረኝነቱን ፍትህ አፈናውን ዲሞክራሲ ባርነቱን ነጻነት ወዘተ ያሉ የምናውቃቸው በመሆኑ በህብረተሰቡ ዘንድ ተደማጭነት የሚላቸውም የተሰጣቸውን ማንበብ ተናገሩ የተባሉትን መናገር አትናገሩ የተባሉትን ባለመናገር ራስን ማቀብ የተዘወተረ ተግባራቸው መሆኑንም እናውቃለን። የኢትዮጵያ ህዝብ በ27 ዓመታት ውስጥ ሁለት መናገር የማይችሉ ሬዲዮና ቴሌቪዥኖች ከመስማትና ከመመልከት ለምን እኛ አንተዋቸውን ብሎ ጠርቁሟቸዋል። እነዚህ የወያኔ አፈቀላጤዎች በሹም ሽርና በስልጣን ሽግግር መካከል ያለው ልዩነት ገና አልታያቸውም። የኃይለ ማርያም በደብረጽዮን ወይም የደብረጽዮን በደመቀ ወይም የደመቀ በገመቹ መቀየር ሹም ሽር እንጂ የስልጣን ሽግግር አይደለም። በሌላ በኩል ኢትዮጵያ ህዝብ የዛሬ ጥያቄው የጉልቻ መቀያየር አይደለም። ወያኔ ከጀርባ ሆኖ በሚዘውረው መርከብ ላይ መሳፈርም አይደለም። የወያኔ ዘረኛ አገዛዝ ከስሩ መንግሎ በመጣል በመቃብሩ ላይ ዲሞክራሲያዊ ስርዓትን መገንባት ነው። ለሁሉም ዜጎቿ በኩል ብታስተናግድ ኢትዮጵያ መመስረት መገንባት። ለዚህ ነው የህዝባዊ ትግሉ አንኳር ጥያቄዎች ወያኔ መወገድ ወይም ከስልጣን መውረድ በየቦታው የሚስተጋባው። ዘረኛ ወያኔን ከስሩ መንግሎ ለመጣል የኢትዮጵያ ህዝብ የጀመረውን ትግል አጠናክሮ መቀጠል ብቸኛ አማራጭ ነው። መልእክቴ ይሄ ነው። አነሜ ዘለቀ ሆሳና።
ተከታዩን ደብዳቤ የላኩልን ወልደሃና ገብረ ኢየሱስ ናቸው። ስጋን ቸልበል ለነፍስ ስታድር በሰማዩ መንግስት ዘላለማዊ ህይወትን በመመኘት ነው። ታዲያ የቅድስና ህይወት ከፍተኛ መስዋዕትነትን የሚጠይቅ ለመሆኑ ገድለ ሐዋርያትን መመልከቱ በቂ ነው። መንግስተ ሰማያትን መውረስ በጥቁር ስለተሸፋፈኑ በነጭ ስለሸበረቁ የወርቅ መስቀል ስለጨበጡ የሚገኝ ሳይሆን ቅዱስ የሚያሰኘውን ምግባር በመከተል ነው። ይህም ስለሌላው ህይወት መጨነቅን ለሌላው ሲሉ የራስን ምቾት ማጣትን አልፎም ህይወት መለገስን የሚጠይቅ ነው። ምድራዊ አገዛዝን ፈርቶ ለምድራዊው ስልጣን ተገዝቶ ሰማያዊ ጸጋን የሚመኙት አይሆንም። ጥቂት የሃይማኖት አባቶች ለእምነታቸው ሲሉ ሲዋረዱና ሲሰቃዩ ሌላው ዝም ብሎ የሚያስተውል ከሆነ የእምነቱ አራማጅ ሊሆን አይችልም። ምድራውያን ለራስ አሳቢዎች ለቅድስና ተግባር ይበቃሉ ማለትም አይቻለም። እያንዳንዱ አማኝ እምነቱን ይዞ ለሃይማኖቱ መስዋዕት ለመሆን መዘጋጀት ማለት በምድር ላይ ያለ ለሚፈርሰው ገላው ዕውቅና ነስቶ ቅድሚያውን ለዘላለማዊ ህይወቱ መስጠት ማለት ነው። እንደሚስተዋለው ግን በርካታ አባቶች ብርጫቸውን ለዓለማዊ ድሎት የሰጡ ይመስላል። በመሆኑም የሃይማኖት ደብሮች እየተመሳቀሉ ይገኛሉ። ለመሆኑ ለአንድ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ዋልድባ ማለት ምን ማለት ነው? የተለያዩት የዜማና የመጻሕፍት የድጓና የቅኔ ያቋቋም ማስተማሪያ ደብሮች ማለት ምን ማለቶች ናቸው? ያለ እነዚህ ተቋማትስ ሃይማኖቱ ተጠብቆ መኖር ይቻለዋልን? የሃይማኖት አባቶች የእምነት ደብሮችን ከማስፋፋት ይልቅ ለዓለማዊ የመንገድ ሥራ ሲጨነቁ ማየቱ እንግዳ ነገር አልሆነም። ምዕመናኑን ገንዘብ አዋጡ እያሉ የሚያስቸግሩት አባቶች ለመንፈሳዊ ሥራ አለመሆኑ እጅግ ያሳዝናል። ሕዝብ ሲሰቃይና ሲገደል ዝምታን ቢመርጡም ለፍጥረቱ ስቃይ ዝም የማይለው ፈጣሪ ሁሉንም እንደ ሥራው መክፈሉ የማይቀር ነው። አንድ ጳጳስ የሃይማኖት አርአያ መሆኑ ቀርቶ የዓለማዊ ቤቶች መሐንዲስና ያለባበስ ሞዴል መስሎ ከማየት በላይ የሚያሳፍር ነገር የለም። ቤተ ክህነት የወያኔ ካድሬዎች መውረግረጊያ ከሆነች ውሎ አድሯል። የአገር ውድቀትን የህዝብ ጉስቁልናን የማይታደግ የሃይማኖት ሰው ሊኖር አይገባም። አገራችን የእምነትም የባህልም የቋንቋም ሁሉ መገኛ ነች። አገርን ማጣት ማለት እነዚህን ሁሉ ማጣት ማለት ነው። ኢትዮጵያዊ አገሩን የሌሎች መራኮቻ ካስደረገ እምነቶቹን፣ ቋንቋዎቹን፣ ባህሎቹን ሁሉ ያጣል። ገና ካሁኑ በኦርቶዶክስ ተዋህዶ እምነት ላይ የሚደረገው ዘመቻ ይህን የሚያመለክት ነው። የጳጳሳት መዋብ ለሃይማኖቱ ዋስትና አይሆንም። የሃይማኖት አባቶች የተሸከሙት መስቀል እርግጠኛ መሆኑ መፈተሽ አለበት። መስቀል የሰው ልጆችን ከመከራ ከስቃይ የሚታደግ መስቀል ኃይልነ መስቀል ጽነነ መስቀል ቤዛነ መስቀል መድኃኒተ ነፍስነ የተሰኘለት እንጂ በደረት ላይ ውሎ ለጌጥ የሚያገለግል መሆን የለበትም። ሰይጣን በረቀቀ ዘዴ እውነተኛ ክርስቲያኖችን በማጥቃት ላይ ሲሰማራ እርኩስ መንፈስ ውጣ ብሎ በጠበልና በመስቀል ለመቅጣት መነሳት የክርስቲያኖች ሁሉ ተልእኮ መሆን አለበት። ክርስቲያን መስቀሉን አይርሳ ሲሉ ወልደሃና ገብረ ኢየሱስ ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንዲሁም ለፕሮግራሙ አድማጮች ለሁላችሁም የከበረ ሰላምታዬን በእያላችሁበት አቀርባለሁ። የሀገራችን የ27 አመታት ድምር ውጤት የሆኑ ዘርፈ ብዙ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ችግሮቻችን ወያኔ ሰራሽ ለመሆናቸው ዛሬ ክርክር የሚከፈትባቸው ጉዳዮች አይደሉም። የሀገራችን የትምህርት ጥራት ወደቀ ሲባል መንስኤው የወያኔ የትምህርት ፖሊሲ ነው። የሀገሪቱ ኢኮኖሚ ተንኮታኮተ ሲባልም ምክንያቱም የወያኔ የኢኮኖሚ ፖሊሲ ውድቀት ነው። የገንዘብ ግሽበት መጠን ወደ ሰማይ ተስፈነጠረ መንስኤው የወያኔ ገንዘብ ቁጥጥር ፖሊሲ ልል መሆን ነው። የተፈጥሮ ሀብት ላይ ከፍተኛ የሆነ ውድመት ደረሰ መንስኤው የወያኔ የሀብት አጠቃቀም ፖሊሲ ኃላፊነት የጎደለው መሆኑን ነው። ወዘተ ወዘተ ወዘተ። ሀገራችን ለ27 አመታት በተሳሳቱ የሴክተር ፖሊሲዎች መመራቷ ለዘርፈ ብዙ ችግሮች ከመጋለጣችን የበለጠ ማረጋገጫ ሊሰጥ አይቻልም። ፖሊሲዎች አዋጭም ሆነ አጥፊዎች የፖለቲካ ስርዓቱ ነጸብራቆች ናቸው። የወያኔ የሴክተር ፖሊሲዎች በስርዓቱና በስርዓቱ አራማጆች ጥቅም ላይ ብቻ ያነጣጠሩ በመሆናቸው በሀገርና በህዝብ ጥቅም እንዲሁም ህልውና ላይ ከፍተኛ የሆነ ጥፋት አደጋዎችን አድርሰዋል። አጥፊዎችም ናቸው። የዘመነ ወያኔ የሴክተር ፖሊሲዎች ሁሉም በሚባል መልኩ የወያኔ ጥቅም አስጠባቂዎች ናቸው። የዛሬውን ኢትዮጵያና የህዝቧን ጥቅሞች የተጻረሩ ናቸው። ስለ ነገዋ ኢትዮጵያ ሆነ ስለ ነገ ልጆቿ ቅድሚያ ያልሰጡና ህልውናቸውንም የዘነጉ የካዱ ናቸው። በወያኔ ገዢዎች ጥቅምና ፍላጎቶች ላይ ብቻ ያለሙ በመሆናቸው ዘርፈ ብዙ ጉዳቶችና ችግሮችን አድርሰውብናል። የወያኔ የፖለቲካ ስርዓት በኢትዮጵያ ኢትዮጵያዊነት ላይ ጥላቻ ይዞ የተመሰረተ ዘረኛና ጠባብ ስርዓት ነው። ኢትዮጵያ እንደ ሀገር እንድትሮን ምኞት ፍላጎቱም የለውም። ህዝቧም እንደ ኢትዮጵያዊነቱ በታሪኩ በባህሉ በሀብቱ ወዘተ ተጠቃሚ ሆኖ ኮርቶ እንዲኖር አይፈልግም። አርፎና ተሸማቆ እንዲኖር እንጂ ይልቁንም በተጻራሪው ኢትዮጵያን እያጠፉን እያደህዩ በኢትዮጵያ ውድመትና ድነት ላይ መሸሻና መሸሸጊያ ለሆነችው ለታላቋ ትግራይ ግንባታ የቆመ መሆኑን ዛሬ ልንክደው ወይም ልናድ በሰብሰው ወይም ልንደብቀው የማንችለው እውነት ነው። ወያኔ ስለ ዛሬዋም ሆነ ስለ ነገዋ ኢትዮጵያ የማይጨነቅ ለነገ ኢትዮጵያዊ ትውልድ ደንታ የማይሰጠውና እኔ ከሞትኩ ሰርዶ አይብቀል ያለችውን እንስሳ ፍልስፍና የተጸናወተው ለመሆኑ ያወጣቸውና እየተገበራቸው ያሉ ፖሊሲዎቹ ሕያው ምስክሮች ናቸው። ኢንዱስትሪ መንደር ምስረታውንና ፖሊሲውን ለአብነት ይሆን ዘንድ በዚች ደብዳቤ ማንሳት መረጥኩኝ። ኢንዱስትሪ ለሀገር ኢኮኖሚ እድገት፣ ለከተሞች እድገት፣ በስራ ዕድል ፈጣሪነቱ ወዘተ የሚጫወተው ሚና ከፍተኛ ነው። እንደ አጠቃላይ የስልጣኔ መለኪያ ተደርጎም ይወሰዳል። እነዚህ ሁሉ የኢንዱስትሪና ፋብሪካዎች ዘርፈ ብዙ ጠቀሜታዎች እንዳሉ ሆነው የቦታ ምርጫው፣ የግንባታና ስራው ባህሪ ጥልቅ ጥናትና ምርምር የሚጠይቅ መሆኑ በዘርፉ ሙያተኞች ይታመንበታል። ቦታው ለምን ተመረጠ? ቦታው በመመረጡ የሚያስገኛቸው ተፈጥሯዊ፣ ኢኮኖሚያዊ፣ ማህበራዊ ጠቀሜታዎቹ ምንድናቸው? የፋብሪካው ጥሬ ዕቃ ከየት ነው አቅርቦቱ? የጥሬ ዕቃ ማጓጓዣ ዋጋና ከምርት በኋላ የሚገኝ የገቢ መጠን ሚዛኑ ምን ይመስላል? ለዘርፉ የሚያስፈልግ የሰልጠነና ያልሰለጠነ የሰው ኃይል ምንጩ ከየት ነው? የፋብሪካውን ስራ ለማንቀሳቀስ የሚያስፈልጉ አቅርቦቶች ከየት ይገኛሉ? ወዘተ ቅድመ ፋብሪካው ግንባታ በጥልቅ ጥናት የሚሰሩ ስራዎች ናቸው። በፋብሪካዎቹ የጎንዮሽ ጥቅምና ጉዳታቸው ላይ ሰፊ ስራ መሰራት አለበት። ከዚህ አንጻር ኢንዱስትሪዎችና ፋብሪካዎች ሁሉ ስለተፈለጉ ብቻ በተገኘው ቦታ ሁሉ የሚቀመጡ የሚወዘፉ አይደለም። በሐዋሳ የኢንዱስትሪ መንደር ምስረታ የአካባቢው ህብረተሰብ በአብዛኛው ደስተኛ ነበር። ፋብሪካ በመገንባቱ ብቻ ፋብሪካ ከሚያመጣቸው በርካታ ነገሮች ውስጥ ተቋዳሽ የመሆን ጉዳይ ከደስታ በስተቀር ሊያመጣ የሚችለው ጉዳት ለህብረተሰቡ አልታየውም ነበር። የዋሳ ኢንዱስትሪ መንደሮች የውሃ ቅርቦት ከየት ይገኛል ለሚለው ምላሽ አልሰጡም። የዋሳ ሐይቅ ያለ ከሱ ወዲያ ውሃ ከየት ይመጣል ከሚል ድምዳሜ ደርሰው እንደነበር ህብረተሰቡ የተረዳው ውሃ ጫኝ ቦቴዎች ከሐይቁ እየተሰለፉ ውሃ መቅዳት ሲጀምሩ ነው። የዋሳ ኢንዱስትሪዎች ገና አሁን ባይናችን መጣቸው ይያለ ነው። የዋሳ ህዝብ ህይወትና የሐይቁ ሁሉና የተያዙ ናቸው። የከተማውንም እድገትም ያመጣው ብቻ ሳይሆን ያፋጠነውም ሐይቁ ነው። ሐይቁ ከጠፋ ከተማውም የለችም ህዝቡም አይኖርም። የዋሳ ሐይቅ ውሃ ለምንም አይነት ተግባር በቦቲዋ መቅዳትን የማስቆም ኃላፊነት የህዝብ ነው። መቆም ያለበትም ተግባር ነው። አዋሳ እኔ ከሞት ሰርዶ አይቀል ከሚል ፍልስፍና ራሷን መከላከል መቀበቅ አለባት ማሳሰቢያ ነው። ለወያኔ ቱጃሮች ኪስ ማደለቢያ ሲባል የዋሳ ሐይቅ መጎዳትና መድረቅ የለበትም። ኡርጌሳ ካስኮሪ
ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት ስርጭት። ባለፈው ሰሞን የውያኔ ቁንጮ የሆነው አባይ ጻይ ከዚህ ቀደም በተደጋጋሚ በአንደበታቸው በሐሰት የታሪክ መጻፎቻቸው ደጋግመው የሚያነሱትን ውያኔ በተደጋጋሚ ከኢሃፓ ጋር አብሮ ለመስራት ጥሪ ማድረጉንና ኢሃፓ በግትር ባሪው ጥሪውን አለመቀበሉን በመግለጽ ክስ አይሉት ስሞታም በትግራይ የውያኔ ቴሌቪዥን ሲዘላብዱ ሰማውና ይህችን ደብዳቤ ጫርኩላችሁ። ይህ ቁንጮ ወያኔ ከስር መሰረቱ ኢትዮጵያን አንድነት አምሮ የሚጠላና ትግራይን የመገንጠል እኩይ ዓላማ ከሚያራምዱት አንዱ መሆኑ የሚታወቅ ነው። በመጀመሪያ በፍኖተ ዲሞክራሲ ደጋግመው ከቀረቡት ለምን ይዋሻል በሚል ርዕስ በያፓ ላይ እየተመረጉ ላሉ የሐሰት የስም ማጥፋት ጭቃዎች ተገቢና በቂ መላሽ መሰጠቱ ትዝ አለኝ። መሰረቱ ኢሃፓ ለእንደዚህ ያለው ቅራቅንቦና ዝባዝን ከመላሽ ይሰጥ አይገባውም። እንደኔ ያለው ግን ስሜቱን ቢያንጸባርቅ አይፈረድበትም። ኢሃፓ ምንጫቸው የተለያዩ የሆኑ በግትርነት ለሚያነሱትና ለሚከሱት በተለያዩ ጊዜያት አጥጋቢ መላሽ መስጠቱን ማስታወስ ወዳለሁ። ኢሃፓ ሀብሎ ህዝባዊ ትግሉን ሲጀምር የኢትዮጵያ ጉስቁል ህዝብን ከተጫነበት የግፍ ቀንበር ነጻ ለማውጣት ሲሆን ተደጋግሞ እንደተነገረው ለኢሃፓ የኢትዮጵያ አንድነት ለድርድር የሚቀርብ ባለመሆኑ ኢሃፓ ከኢትዮጵያ ሌላ ሀገር የለውምና የኢትዮጵያ አንድነትን በተመለከተም ለድርድር አይቀመጥም። እነኚህ የኢሃፓ አቋም የማዘን ድንጋዮች ናቸው። በነዚህ አቋሞቹ ግትር መባሉን ተጋግሞ እሰየው ማለቱ የሚታወስ ነው። ሰውየው በዚህ ወቅት ለተፈጠረው ህዝባዊ አመጽ በሬዲዮና በሌሎች መንገዶች የስም ማጥፋት ዘመቻ በመክፈት ኢሃፓን ይከሳል። የሚገርመው እነዚሁ የውያኔ ቁንጮች ኢሃፓ ከኢትዮጵያ ህዝብ ልብ ለማውጣት በሚል እንዴት እንደገደሉት አንዴ ወራሾች እንደሆኑ እንዳልዘላበዱ ሁሉ አሁን መቃብራቸው አፋፍ ላይ ቆመው ኢሃፓን በህዝብ ቀስቃሽነት ሲወነጅሉ መስማት ትርጉም ያለው ይመስለኛል። እንደው ደርሶ ኢሃፓ ወርቁን ስማቸውን በጭቃ የለወሰው ለማስመሰልና የህዝብን ቀልብ መልሰው ለመግዛት ሞዛዛ ዘመቻ መጀመራቸው መሆኑን ያሳያል። ከዚህ ጋር ተያዥነት ያለው ባሳለፍነው ሳምንት በአሜሪካው ሬዲዮ በቪኦኤ ሁለት ጋዜጠኞች የቀረቡ ሲሆን ከነዚህ አንደኛው ስመ ገናናው የኢትዮጵያ ተማሪዎችን እንቅስቃሴን በብሔረሰብ ላይ የተመሰረተ እንቅስቃሴ እንደነበር ሲናገር ሲሰማ በዚህ በፍኖተ ዲሞክራሲ ተደጋግሞ የተነገረው ከመጠምጠም መማር ይቅደም የሚለው ትዝ አለኝ። አንድ ሰው በአንድ ጉዳይ ላይ እንደ ኢትዮጵያ ተማሪዎች ንቅናቄ የመሰለን ጉዳይ ለማንሳት በስፋትና በጥልቀት ማንበብ መረዳት አለበት። ማንበብ በራሱ በቂ አይደለምና ያልተረዳውንም ለማወቅ ደግሞ በማንበብ ፍሬውን ከገለባ መለየት ተገቢ ብቻ ሳይሆን የግድ ነው። በዚህ ክፍ ወቅት የአንድን መጽሐፍ መግቢያ እንኳን በተገቢ ሁኔታ አጣጥመው ያላነበቡ ከንባቡ ጋር በአጉል አውቄ በቃው ስሜት የተፋቱ ሁሉ የወቅታዊ ሁኔታ ተንታኝና ታሪክ አዋቂ የተባሉ ሲዘበዝቡ መስማት የአራዊት ተውኔት እየሆነብኝ ነው። ጥቂት የማይባሉ ደርሰው ስመጥረና ታዋቂ የነበረውን ዋለልኝ መኮንንን ሲያብጠለጥሉ ያስተዋልኩ ምን አለ አውቀውና ተረርተው እኩይ ዘመቻቸውን በተያይዙት እላለሁ። የዋለልኝ ጽሑፍ ሊተነተንና ሊብራራ የሚችለው ስፋ አእምሮ ባላቸው እንጂ እንደው በማንም መረን አንባቢ አይደለም። እንደው ባጭሩ የኢትዮጵያ ተማሪዎችን እንቅስቃሴ በአጠቃላይና ዩኒቨርሲቲ ተማሪዎችን እንቅስቃሴ በተለይ ለመረዳት በአዲስ አበባ ዩኒቨርሲቲ 50ኛ ዓመት መታሰቢያ የታተሙ ሕያው ድምጾችና የኮሌጅ ቀን ግጥሞች የተሰኙትን ማንበብ ተደላላለው በቅጡ አሊያም ካንገት መለስ መረዳት ለፈለገም የተማሪዎችን እንቅስቃሴ ታሪክን ያሳያሉና ይነበቡ። የተማሪዎች እንቅስቃሴ የነበሩ ድምጾች መሬት ለአራሹ ሊሰጠው ይገባል። በላቡ ያስተማረው ይሟገትለታል እና አትነሳም ወይ የግፍ አገዛዝ አይበቃም ወይ? እሺ እነሳለሁ ጨቋኙን መንግስት አወርደዋለሁ የሚሉትም የህሊና አይን ላለው መሰፊው የተማሪዎች እንቅስቃሴ ያትታሉ እላለሁ። ከ1960ዎቹ መጀመሪያ አንስቶ ጥላሁን ለምን ሞተ? ወለልኝ ለምን ሞተ? ወዘተ በኃይል በትግል ነው ነጻነት የሚገኘው የሚልም ቀስቃሽ ዜማ ነበረችን። የጋዜጠኛ ግልብ አንባቢ መሆኑን ያጋለጠበት ሌላው ወያኔ የመደብ ትግል የሚል ያቋም ለውጥ ማምጣቱን በመስበክ ይህ ወያኔን ሊቀይረው ይችላል የሚል የቂል ፖለቲካ ነግሮናል። እዚህ ላይ በመጀመሪያ ወያኔ የመደብ ትግል ያለበት ሁለት አስገዳጅ ሁኔታዎችን ለማለፍ እንደሆነ ለማስተንተን የጠፈር ቀመር ትንታኔ የሚጠይቅ አይደለም። አንደኛው ህዋት እስከዛሬ ይዞት የመጣውን አዛዥና ናዛዥነት ሚናውን እየተነጠቀ በመሆኑ፣ ሁለተኛው የህዝባዊ አመጹ ሞገድና ወላፈን ወያኔዎቹን መለብለብ በመጀመሩ ነው። ወያኔ የመደብ ትግል ሲል እድሜ ለመግዣነት እንጂ ማን ይሙት ወያኔ ራሱን በራሱ ይታገላል ይበላል ተብሎ ይታሰባል። የሀገርን ሀብት መዝብሮና ዘርፎ እንዲሁም ከድንበር ዘለል ኩባንያዎች ጋር በሙስና እየበከተ የከበረው ወያኔ ነው። የወያኔ ዘረኛ ስርዓት ቁንጮች በአጠቃላይ እና ጋሻ ጃግሬዎቹ በተለይ ከብረዋል። ከዚህ ቀደም ሰፍኖ የነበረው ቅራኔ ባለውና በሌለው መሃል እንደነበረው ሁሉ ዛሬ ወያኔ በመስበራና በዘረፋ ራሱን ከከበርቸው መደብ ጋር ቀላቅሏል። የወያኔ ቁንጮች በዘረፋ የከበሩት ያኔ ከራብተኛው በትግራይ ህዝብ ስም በእርዳታ የተገኘን መድኃኒት፣ ምግብ፣ አልባሳት ወዘተ ዘርፈው እየቸበቸቡ ያገኙትን በአረብ ሀገራት ባንኮች ማስቀመጡን የጀመሩበት ጊዜ ነው። ይህ ጋዜጠኛ በህሊናው እስካልጠቀመ ድረስ ወያኔ የመደብ ትግል አብዮት ወዘተ ይበል እንጂ ዓላማው የእድሜ ገመዱን ለማስረዘሚያነት እንጂ የራሱን በራሱ ለመብላት አይደለም። ወያኔ ለ27 ዓመታት የጭቁኑና የጉስቁሉ የኢትዮጵያ ህዝብ ጠላት እንጂ ወዳጅ አይደለም እና ከወያኔ ለውጥ ጠብቁ የሚለው ወደ ታሪካዊ ጉድጓዱ ሲከተት እየተጣደፈ ያለውን ቀቢጸ ተስፋን እንደመስጠት ይቆጠራል። ሳነቡና ጠናቀው ሳያውቁ መቀሳፈት ወናፍነት ነው እላለሁ። ከወያኔ ጋር ብሔራዊ እርቅ፣ ከወያኔ ጋር ድርድር የሚሉም የወያኔን ጸረ ህዝብነትና ፋሽስትነት አለባብሰው ማየታቸውን ያቁሙ እላለሁ። በየአቅጣጫው ህዝቡ የሚያሰማው ድምፅ ወያኔ ሌባ የሚል በመሆኑ ከሌባ ጋር ድርድር የለም ባይ ነኝ። በመጨረሻም የሐሰት ዘመቻና የእንባይ ካብ አንድ ነው በቀላሉ ይናራልና እያልኩ የፍኖተ አድማጮችን እናንብብ፣ እንወቅ፣ እንረዳ ማለት እወዳለሁ። አበራ ነኝ ከሲቀላ አርባ ምንጭ።
ሰላም ፍሮቶች እንደምን ከርማችኋል? ሰላምና ጤና ለእናንተ የፕሮግራም አዛጋጆች እንዲሁም አድማጮች ሁላችሁ ዘንድ የዘወትር ምኞቴ እንደሆነም እገልጽላችኋለሁ። ከሀገርና ህዝብ ጥቅም ይልቅ የራሳቸውን ጥቅም የሚያስጠብቁ አምባገነንና ዘረኛ አገዛዞች መግዛት ሲሳናቸው የህዝብ አመጽን በቁጥጥራቸው ስር ለማድረግ የአፈና መዋቅሮቻቸውን ለመጠቀም መነሳታቸው የተለመደ ነው። የወያኔን የሰሞኑን አስቸኳይ ጊዜዎች ልብ ይሏል። ፋሽስታዊ ድርግም አንድ ትውልድ ሙሉ የጨፈጨፈውና የጨረሰው የዚህ አይነቱን አስቸኳይ ጊዜዎችን አውጆ ነው። ወያኔም ለ27 ዓመታት በህዝብ ለተነሱ ዲሞክራሲያዊ ሰብአዊ መብቶች ተገቢ ምላሽ መስጠት ባለመቻሉ ህዝባዊ አመጽና ቁጣው እየለበለበው ይገኛል። ወያኔ የህዝብ ጥያቄን ለመመለስ ባህሪውም ተፈጥሮውም ሆነ የሚያራምደው ዓላማም አይፈቅድለትም። ለ27 ዓመታት የኢትዮጵያ ህዝብ በወያኔ ቁም ስቅሉን አይቷል። ተጨፍጭፏል፣ ተመዝብሯል፣ ታፈኗል። ኢትዮጵያ ህዝብ ከእንግዲህ ወደ ኋላ ላይመለስ ትግሉን ቀጥሏል። ኢትዮጵያ ህዝብ በጠላቶቹ ላይ ተባብሮ ከተነሳ ሊያስቆመው የሚችል ምንም አይነት ኃይል ሊኖር እንደማይችል ጠንቅቆ የሚያውቀው ሆኖ ዛሬ የክተታዎች ቢያውጅ አያስደንቅም። ከበሮ ደልቆ አያውጅብን እንጂ ለ7 ዓመታት በወያኔ አስቸኳይ ጊዜ አዋጅ ውስጥ እንደነበርን እነሱ ቢረሱት እኛ እንረሳውም። የወጋድ ይረሳ የተወጋ ይረሳም አይደል የሚባለው። በወያኔው የስሙላ ምክር ቤት እንኳን ወርዶ ያልጸደቀ አስቸኳይ ጊዜ አዋጅ ታውጆብናል። ሙሉ በሙሉ በወያኔ ወታደር አገዛዝ ስር ወድቀናል። መለስ ዜናዊ የአይኑ ቀለም ያላማረን ሁሉ ለመግደል፣ ለማሰር፣ ለመፈተሽ መፍቱን አለን ብሎ ከተናገረው ዛሬ የተለየ አልተደረገብንም። የወያኔ ሲራጅ ፈርጄሳ በቡድን መንቀሳቀስ፣ ሬዲዮ መስማት፣ መቃወም፣ መሰለፍ፣ መናገር ወዘተ በኢትዮጵያ ህዝብ ላይ የተጣሉ ማዕቀቦች መሆናቸውን ነግሮናል። መብቶችን መገደብን ነው ማፈን ለወያኔ አዲስ አይደለም። የተወለደበት ያደገበትና ያረጀበት ተግባሩ ነውና ዛሬም ነው። ቋንቋን መሰረት ያደረገ ፌደራል ስርዓት አንድነታችንን፣ አብሮነታችን፣ እድገታችን ያቀጭጫል የሚል ሐሳብ ከተነገረ ወይም ከተጻፈ በሽብርተኛ አስፈርጆ ወደ ዘብጥ ያስጥላል። ግብርና ታክስ በዛብን፣ ግምቱን ፍትሃዊ አይደለም ከተባለም የሚተበቀው ምላሽ ሳይሆን የሽብርተኝነት ፍረጃ መሆኑን ተመልክተናል። የመሬት ፖሊሲው የገጠሩና የከተማውን ነዋሪ የወያኔ ጭሰኛ አደረገ። የመሬት ፖሊሲው ላይ መሻሻል ሊደረግ ሲባል ይህ በመቃብሬ ላይ እሁን የሚሆን እንጂ እኔ በህይወት እያለሁ ይህን የሚጠይቁ ወገኖች ሽብርተኞች ናቸው፣ ዝርፊያ የሚቁም ምዝበራ የሚወገድ ብሎ መጠየቅም ሽብርተኝነት ያስብላል። ዳቦ ጠፋ፣ ሽብርተኝነት። የስኳር እጥረት አስከፊ ሆነ፣ ሽብርተኝነት። ውሃ በአምስት ቀን አጣን፣ መብራት እየተቆራረጠ ለመተግባራታችን ስንካፈጠረብን ከተባለም ሽብርተኝነት ያስብላል። ወያኔ አርነት ትግራይ በ27 ዓመታት ውስጥ ምላሽ ያላገኙ የመብት ጥሰቶች በወያኔ የተፈቀዱና በገሃድ የሚተገበሩ ናቸው። ከ1983 ዓ.ም ጀምሮ የኢትዮጵያ ሲያቀርባቸው ለነበሩ ሰብአዊና ዲሞክራሲያዊ ጥያቄዎች ከወያኔ የተለያየ ስም እየተለጠፈባቸው ወደ ዘብጥያ ሲያስወረውሩ በተግባር ተመልክተናል። በጠራራ ፀሐይ ሲያስገድሉም በአይናችን አይተናል፣ መሳሪያቸውንም ተመልክተናል። እነዚህ መሰል የዲሞክራሲ ጥያቄዎች ምላሽ ሳይሰጣቸው ለ27 ዓመታት ቆይተዋል። ህዝብ ሲመረው ሲበዛበት ደግሞ ለመብቱና ለነጻነቱ መታገል ማመጽ መብቱ ነው፣ መጠየቅም ግዴታ ነው። የኢትዮጵያ ህዝብ መሰረታዊ የዲሞክራሲ ጥያቄዎች ምላሽ የሚያገኙት በወያኔ መልካም ፍቃድ ሊሆን አይችልም፣ በኢትዮጵያ ህዝብ መራራ ትግል እንጂ። የወያኔ የግድያ እስራት፣ የስወራ፣ የአፈና ስርዓትን ለማጠናከር ሲታወጅበት የኢትዮጵያ ህዝብ አሜን ብሎ ይቀበላል ማለት ዘበት ነው። እነሱም የአዋጅ ከበሯቸውን ይደልቁ፣ የኢትዮጵያ ህዝብም እስከ ወያኔ ውድቀት ድረስ መራራ ትግሉን ይቀጥላል። በመጨረሻም አሸናፊ የሚሆነው ሰፊው የኢትዮጵያ ህዝብ ነው። የወያኔ ምክር ቤት ተብዬ ዛሬ ትልቅ ፈተና ከፊት ለፊቱ ተጋርጦበታል። ወያኔ በኢትዮጵያ ህዝብ ላይ ያወጀውን ግድያና ጭፍጨፋን አሜን ብሎ ማስተግና ተባባሪ መሆን ወይም የኢትዮጵያ ህዝብ መብቱን በጠየቀ ለነጻነቱ በታገለ መጨፍጨፍ የለበትም ብሎ መቃወም ብቻ ነው። ጉተማ ፈይሳ ከአምቦ።
ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ። እንደምናውቀው ባለፉት 27 ዓመታት የጨለማ ህይወት ውስጥ ብዙ ኢትዮጵያውያን ለመብታቸው ለፍትህ እየተገደሉ እየታሰሩ አሁን ላለንበት የፍራት ጎዳና ደርሰናል። በዚህ አጋጣሚ ያ ትውልድ ተደራጅቶ መታገል ደግሞ ምን ያህል ዋጋ እንደሚያስከፍል አሳይቶናል። አሁንም ያ ትውልድ በመከተል ወጣቱ ትውልድ ትግሉን በመቀላቀል ምን ያህል ከፍተኛ ለውጥ እየተካሄደ እንዳለ እያየን እንገኛለን። አብዛኛው የፖለቲካ አስረኞች የተፈቱት የዚህ የትግል ውጤት ነው። ዛሬ ኢያፓ ለሀገራችን የፖለቲካ ፈርቀዳጅ ብቻ ሳይሆን ወያኔ አሁን ከያዛቸው ከብሔር ተኮር ፖለቲካ ከጽንፈኞችና በዚህ ድንቁርና ሰንሰለት እየተላቀቁላሉ ወገኖቻችን ይህን ያለፈ አሳዛኝ አመታት ሲያስታውሱ የኢትዮጵያ አንድነት የቱን ያህል የላቀ መሆኑን በቀላሉ ይረዱታል። ወያኔ አሁንም ህዝባዊ አመጽ አስገድዶት የፖለቲካ እስረኞችን ፈታው ቢልም በአስቸኳይ አዋጁ በሚለው በጎደለው ሌላ እስረኛ ወደ እስር ቤት እየተጓዙ ይገኛሉ። የዚህ የግድያና አፈና መስዋዕትነቱ እንዲያ የከፋ መከራው ያን ያህል ቢበዛም የዚህ ውጤት ደግሞ በግልባጩ ታላቅ ድል እያየንበት እንገኛለን። ብሎም የወጣቱ ትግል ወያኔ ለኢትዮጵያ ህዝብ እንዲንበረከክ አድርጎታል። የኢትዮጵያ ህዝብ ህይወቱና በደሙ ጠብቆ ባቆያት ሀገራችን የፖለቲካ የኢኮኖሚና የማህበራዊ ህይወት ውስጥ እኩል ተካፋይና እኩል ተጠቃሚ ለመሆን ያልተደራጀ ህብረ ብሔር ውስጥ በመካተት የተደራጀ ጠንክሮ በመስራት እያንዳንዱ ተቃዋሚ የፖለቲካ ፓርቲዎች በትግሉ ውስጥ መጣላለፍ ሳይሆን መከባበር ባለበት በመናበብ መስራት ይኖርባቸዋል እላለሁ። ዛሬም ወጣቱ ትውልድ በትግሉ አገር ተረካቢ ይሆናል። ዳዊት ተመስገን ከኖርዌይ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንዲሁም የፕሮግራሙ አድማጮች ለሁላችሁም ሰላምታዬ በያላችሁበት ይድረሳችሁ። ውድ ፍኖተዎች አገራችን በተለያዩ ክስተቶች ትክክለኛ መግለጫ የሆኑ ስነቃሎችና አባባሎች አሏት። ሆዳምና ቀላዋጭን፣ ወሬኛና ፈሪን፣ ሰነፍና አውደልዳይን የሚሸነቁጡባቸው በርካታ ስነቃሎች እንዳሏቸው ሁሉ ጀግናንም የሚያሞግሱባቸው አባባሎች አሏቸው። የኢትዮጵያ ህዝብ በመከራውም ሆነ በደስታው የመተጋገዝና የመደጋገፍ ባህሉ ስር ሰደድ ነው። ለምሳሌ ሰርግ ሲደገስ የሰፈሩ ሰው ሰርጉን የተሻለ ለማድረግ ሁለንተናዊ ድጋፍ እርዳታ ያደርጋል። ጌሾ በመውቀጥ፣ እንጨት በመስበርና በመፍለጥ፣ ዳስ በመስራት ወዘተ እርዳታውን ለደጋሽ ይለግሳል። ለዚህ በጎ ተግባር ወደ ኋላ የሚሸሹ መኖራቸው ማይታጣም። በምንም አይነት ስራ ሳይሳተፉ በሰርጉ ዕለት አለባበሳቸውን አሳምረው ሽክና ኩባያ ወይም ዋንጫ አያያዛቸውን የሚያሳምሩ ሆዳሞችን ወይም ቀላዋጮችን እንዲህ ሲል በአግቦ ይሸነቁጣቸዋል። ለጌሾ ቀጣው ማንም ሰው አልመጣ፣ ለመጠጡ ሲባል ከየጓዳው ወጣ። የኢትዮጵያ ህዝብ በወያኔ የግፍ አገዛዝ ስር ወድቆ የቁም ስቅሉን ሲያይ ሲገደል፣ ሲጨፈጨፍ፣ ሲታሰር ምንስ እንምከር፣ ምንስ እንርዳ፣ ምን ቸገራችሁ ያላሉ የፖለቲካ ደናቁርት ዛሬ በጉባኤ በኮንፈረንስ በቃለ መጠይቅ ተወጥረው ስናይ ይህንን አገርኛ አባባል ብንለግሳቸው እውነትነት አለው እላለሁ። ወያኔ በህዝብ ትግል ሲንገጫገጭ የስልጣን እንቀራመት ጥያቄ መሆኑ ነው። ለጌሾ ቀጣው ብቅ ሳይል ለድግሱ ራሱን አሳምሮ እንደመጣው ቀላዋጭ ሊሆኑ ማለት ነው። ህዝብ በሞተበት የህይወት መስዋዕት በተከፈለበት ከረባትና ሸሚዝ አሳምረው ወደ ስልጣን ሲወል ሊወጡ ማለት ነው። የፖለቲካ ደናቁርት ናቸው እንጂ እነ ዶክተር ፕሮፌሰር አሉባቸው። የአስመራው ጉባኤ ሲጠራና ሲካሄድ እኮ እነ ዶክተርና ፕሮፌሰር ነበሩበት። ወደ አስመራ ያንደረደራቸው የጠላቴ ጠላት ወዳጄ ነው የሚለው የእስራኤሎች አባባል ውስጣቸው ነው እንዳንል እውነታው ከዚህ በእጅጉ የተጣረሰ ነው። ወያኔ ለሻቢያ፣ ሻቢያ ለወያኔ የልብ ጠላቶች ሆነው በታሪክም በተግባርም አልታዩም። ከዚህ አንጻር የወዳጄ ወዳጅ ወዳጄ ነው ብለው ተርጉመውት ነው የተንደረደሩት የሚለውን የዚያን ሰሞን ምጸታዊ አነጋገርን እንቀበለው። ግራ የተጋቡ ፖለቲከኛ መሳይ የፖለቲካ ደናቁርትና አስመሳዮች የተባሉትም የወያኔ ሁነኛ ወዳጅ የሆነውን ሻዕቢያን ወዳጅ አድርገው ከጉያው በመለጠፋቸው ነው። ይህ ደግሞ ጅብን ለማጥቃት በአህያ ከለላ ማድፈጥ ከሚለው የተለየ ሊሆን አይችልም። የኢትዮጵያን ህዝብና የእውነተኛ ተቃዋሚዎችን ትግል ለማድከምና ለማጥቃት ከወያኔ ወዳጅ ጀርባ ተጠልሎ ተቃዋሚ መስሎ በመታየት ለማጥቃት ወይም ለማዘናጋት ነው የሚባሉትን ማስተባበያ መንገድ የላቸውም። የተማረ የተመራመረ መሆን ዶክተር ወይም ፕሮፌሰር መሆንን በግሌ ትልቅ ከበሬታ ሰጠዋለሁ። ወርቅ በምን ይፈተናል ቢባል በእሳት፣ ሰው በምን ይፈተናል ሲባልም በችግር ይባላል። የምሁር መፈተኛው ሲባል ዕውቀት፣ እውነት፣ እምነት ወዘተ መሆናቸው ደግሞ እውነት ነው። ታዲያ የዚህ የትየሌሊ በሆነ የዕውቀት ደረጃ ደርሰው የተናቁ መሆናቸውና ሌሎችንም እንዲናቁ ማድረግ ነውርም አሳፋሪም ነው። ለምን የሚሉ ወገኖች ቢነሱም ምላሹ በማያውቁት ገብተው በማብቃታቸው ወይም ህዝብን በማሳሳታቸውና በመዋሸታቸው ነው ሊባሉ ይችላል። የፖለቲካ ዕውቀታቸው ትግል አሻጋሪ ወይም ችግር ፈቺ ሳይሆን ችግር ፈጣሪ በመሆኑም ነው። ከህዝብ ዕውቀት ያነሰ በመሆኑም ነው። ተጨባጭ ማስረጃዎችን መዘርዘር ይቻላል። እነዚህ ዶክተሮችና ፕሮፌሰሮች ከአስመራው ጉባኤ ምን ታመጣላችሁ? ከሻቢያ ጉያ በመግባት ወያኔን ማጥቃት ይቻላል? ከሻቢያ ጉያ በርግጥ የኢትዮጵያን ነጻነትስ ማግኘት ይቻላል? እውን ከሻቢያ ጉያ የተነሳ ትግል በወያኔ ላይ መጨከን ይቻለዋልን? ወዘተ የሚሉ ጥያቄዎች በተደጋጋሚ ሲቀርብላቸው ነበር። የተጠየቁበት ቦታ ሁሉ ምላሻቸው ተመሳሳይ ነበር። ኢትዮጵያ በወያኔ ወዳጆች ተከባለች። ከሱዳን፣ ከኬንያ፣ ከጅቡቲ የጠነከረ ወዳጅነት አላቸው። ሶማሊያና ደቡብ ሱዳን ደግሞ በራሳቸው ችግር እየታመሱ ያሉ አገሮች ናቸው። ሻቢያ ለዚህ ተግባር በብቸኝነት የሚመረጥ ብቻ ሳይሆን ኢሳይያስም ለኢትዮጵያ በጣም ጥሩ የሆነ እይታ አለው ሲሉ በተደጋጋሚ ተደምጠዋል። ይህን የምሁራን ተብዬዎች ክህደትን በውል ያጤነው የኢትዮጵያ ሕዝብ ግን በአገሬ ጉዳይ ከኔ የበለጠ እናንተ አታስተምሩኝም፣ በአገርና በወገን ጉዳይ እኛ ዶክተሮቻችንና ፕሮፌሰሮቻችን ለማስተማር ባይዳዳንም የእናንተ ጉዞና ምርጫ ግን በአፍንጫችን ይውጣ ማለት መብታችን ነው ብለዋቸዋል። ለሶስት ሰማይ ጠቀስ ስህተቶቻቸውም የኢትዮጵያ ሕዝብ ትልልቅ የሚባሉ ትምህርቶችን ሰጥቷቸዋል። ቢቀበሉትም ባይቀበሉትም እነሆ እንላቸዋለን። በኤርትራ ምድር ሰረጠነ የተባለው ዩኒፎርም ለባሽ ታጣቂ ኃይል ወደ ትግራይ፣ ጎንደር፣ ወሎ ወዘተ ብቅ ብሎ ተኮሰ ሲባል ለምን አልሰማንም? የአምቦ፣ የወለጋ፣ የኢሉባቦር፣ የሐረር፣ የጎንደር፣ የወልዲያ፣ የቆቦ ወዘተ ህዝብ በወያኔ ኃይል እንደ ቅጠል ሲረግፍ የታጠቀ ኃይል ደረስኩ ማለት አለመቻል ኢትዮጵያዊ ባህል ነውን? በተደጋጋሚ ጥቃት ለማድረስ ወደ ኢትዮጵያ ተላኩ የተባሉ ጥቃት አድራሾቻችሁ በተደጋጋሚ በወያኔ እጅ ምንም ሳይሰሩ ለምን በቁጥጥር ስር ይውላሉ? ከዚህ አንፃር እውን ሻቢያ የወያኔ ወያኔ ደግሞ የሻቢያ ጠላት ነውን? ምላሹን ለእናንተ ብሏል ለኢትዮጵያ ህዝብ። ለ የወያኔን የግፍ አገዛዝ በመቃወም ብቻ ጦርነት ሲከፈትበት የበኩላችንን ምን እናድርግ ብሎ ድጋፍ መስጠት ቢያቀታችሁ በመግለጫ እንኳን መቃወም ለምን ተሳናችሁ? ከሰሞኑ አንድ ወዳጄ ደግሞ ህዝባዊ ትግሉ አንድ ብሔር ላይ አነጣጥሯል ብላችሁ መቃወማችሁ ነገረኝ። የኢትዮጵያ ህዝብ ከ2008 ዓመተ ምህረት ጀምሮ በወያኔ ላይ የከፈተው አመጽና የትግል ዘዴው መማር ለሚፈልግ ዶክተርም ሆነ ፕሮፌሰር መማር እንደሚችል በተግባር አሳይቷል። ከ2008 ዓመተ ምህረት የጀመረው ህዝባዊ አመጽ የተቀዳውና የተወሰደው ከአባቶቻችን ነው ይላል። አባቶቻችንና አያቶቻችን የኢጣሊያ ወራሪ ኃይልን ለመፋለም ከጎረቤት አገር መውጫ መግቢያ የሚሆን ኮሪደር አልፈለጉም። የነዚያ ቆራጥ አርበኞች የትግል ኮሪደራቸው የኢትዮጵያ ህዝብ ነበር። ጫካው፣ ተራራው፣ ሸንተረሩ፣ ሸለቆው ሁሉ ኮሪደራቸው ነው። አድርጎም በድል እንደተወጣው ታሪኩ ይመሰክርለታል። በጎበዝ አለቃ እየተደራጀ ጠላቱን አርበድብዶና ድባቅ መጥቶ ነጻነቱን አግኝቷል። ከ2008 ጀምሮ ከጥፍር እስከ ራሱ የታጠቀውን ጨካኝ የአጋዚ ጦር ጥቃትን በመቋቋም ወያኔን ያንቀጠቀጠው ለኮሪደር ፍለጋ ሱዳን፣ ኤርትራ፣ ኬንያ ወዘተ ሄዱ አይደለም። አገሩ ኢትዮጵያና ህዝቧ ናቸው መደበቂያው። ታጋዩም ህዝቡ ራሱ ነው። ራሱን በጎበዝ አለቃ በማደራጀት ነው። ትግሉም ይቀጥላል። የማይቀረው የወያኔ ሽንፈትም ይመጣል። የድሉ ባለቤትም የኢትዮጵያ ህዝብ ይሆናል። የኢትዮጵያ ህዝብ በውል በትግሉ ሜዳ የማያውቃቸው ከአሜሪካና እንግሊዝ ጋር እየተሰባሰቡ ወያኔን ተኪ ኃይል አድርጉን፣ ሽግግር መንግስት በሉን፣ ሸንጎ በሉን የሚሉንም የወያኔ መንገጫገጭ እንደጠራቸው ይገባናል። በትግሉ ያላየናቸው ያልሰማናቸው የስልጣን ቀላዋጮችን በመግቢያ ላይ ያነሳሁትን የጌሾ ወቀጣውን አገራዊ አባባል እጋብዛቸዋለሁ ሲሉ አበጋዝ አሊ ከደሴ ደብዳቤያቸውን አጠናቀዋል። እኛም ለዛሬ ያለንን የደብዳቤዎች አምድ ፕሮግራም በዚሁ እናጠቃልላለን። ሳምንት አርብ እስከምንገናኝ ደህና ቆዩን። መልካም ሳምንት።
نبر يدس تابج Ma ji ma